ችን መስመር ላይ ይገኛሉ። ስለዚህ በቀጥታ እሳቸውን እዚህ ውስጥ እናስገባቸዋለን። ስለዚህ አብራችሁ እንድትቆዩ በድጋሚ እንጋብዛችኋለን። ይሰማል?
ይሰማኛል፣ በኔ በኩል ይሰማኛል።
እሺ፣ አመሰግናለሁኝ። እንግዲህ እዚህ ስቱዲያችን ድረስ በእውንም ባይሆን በስልክ ስለተገኙ ከልብ ነው የምናመሰግነው። አድማጮቻችን፣ ይህንን ቀለበቴን ስጧትና ሌሎች በውስጡ መጣጥፎችን ያዘጋጁት አቶ በልጅግ አሊ በግንቦት 2003 ነው እንግዲህ ይህን መጽሐፋቸውን አሳትመው በገበያ ላይ ያዋሉት። በዚህ መጽሐፋቸው ውስጥ የተለያዩ መጣጥፎች አሏቸው። መጽሐፍቶቻቸውን እንዴት ማግኘት እንደምትችሉ እንግዲህ እሳቸው በቀጥታ ሁኔታዎቹን ያስረዱናል። እዚህ እንግዲህ የጋበዝናቸው እንግዶች መጽሐፉን ያነበቡ አንድ ሶስት ይኖሩናል ብለን አስበን ነበረ፣ ግን በአጋጣሚ በተለያዩ ሁኔታዎች ምክንያት ዘግይቶ የሚደርስ አንድ ወንድም አለን። አንድ እህታችን ግን እዚሁ አጠገባችን ትገኛለች። እንግዲህ እንኳን ደህና መጣሽ እሷንም እንላለን። አቶ በልጅግ አሊ ሰዓቱን ጠብቀው በመገኘትዎት በሮማ አካባቢና በዓለም ዙሪያ በሚገኙ አድማጮቻችን ስም ከልብ አመሰግነውታለሁ።
እኔም በጣም አመሰግናለሁ። በመጀመሪያ ለዚህ ቃለ መጠይቅ ስለጠራችሁኝ ከልቤ አመሰግናለሁ። ከዚህም በፊት መጽሐፉን በሚመለከት በዚህ ራዲዮ ልሳነ ሮማ በተከታታይ ያቀረባችሁትን ዝግጅት ተከታትያለሁ። ለዛም በጣም በጣም ከልቤ አመሰግናለሁ።
እኛም በድጋሚ ከልብ እናመሰግናለን። እንግዲህ ይሄንን ቀለበቴን ስጧት የሚለውን መጽሐፍ ለመጻፍ ያነሳሳዎት በመጀመሪያ ምንድን ነው?
ቀለበቴን ስጧት በአንድ ጊዜ በአንድ ላይ የተጻፈ አይደለም። በተከታታይ በድረ ገጾች በተከታታይ ሳወጣቸው ከነበሩት ውስጥ ታሰባስቤ ነው ይህን መጽሐፍ ለመጻፍ የቻልኩት። በውስጡ ግን በተለያዩ ጊዜያቶች በተለያዩ ሁኔታዎች ላይ በእኔም በሕይወቴም እና በሌሎችም ሰው በማውቃቸው ግለሰቦች ላይ የደረሱን እውነተኛ ታሪኮችን የሚያጠቃልል አድርጌ ነው ልጽፍ የቻልኩት። በውስጡ ከነበሩት በተለይ በ1970 በቀይ ሽብር ጊዜ በተፈጠረው ሁኔታ በእስር ቤት ውስጥ የተፈጠሩትን ሁኔታዎች ያጠቃልላል። ከዛም ወጥተን በኤሊባቦር ክፍለ ሀገር በጉመሮ የሻይ ልማት ውስጥ በምሰራበት ጊዜ የተፈጠሩ ሁኔታዎች አሉ። ከዛም ደግሞ እዚህ አውሮፓ ከመጣሁ በኋላ በአውሮፓ ውስጥ በተለይ የሁለት ትውልድ ወግ በሚል ርዕስ ያጠቃለልኩት ከየሀገሩ ወደ ኢትዮጵያኖች በየቦታው እየጠፉ ወደ አውሮፓ እንዴት እንደሚገቡ የሚያጠቃልል አለው። ከዛም እንግዲህ ሌሎቹን በዚህ በአውሮፓ ውስጥ ያየኋቸውን አንዳንድ ጸባዮችንም እንደዚሁ ለመጻፍ ሞክሬያለሁ። በውስጡ እንግዲህ ያው እንዳያችሁት 14 የተለያዩ ትረካዎች ናቸው ያሉት እና ብዙዎቹ በእውነተኛ ታሪክ ላይ የተመሰረቱ ናቸው። ያው የተጠቀምኩባቸው የቃላቱና የአገላለጹ ሁኔታ ከኔ ይኑር እንጂ ብዙዎቹ የእውነተኛ ታሪክ ነጸብራቆች ናቸው።
ይህንን መጽሐፍ በሚጽፉባቸው ጊዜያቶች እርስዎ እንግዲህ ውጭ ኖት ያሉትና ይህን ሁሉ ሁኔታዎች ከደርግ አንስቶ እስከ አሁኑ ዘመን ያለውን የአገሪቷን የወጣቱን ያዛውንቱን አጠቃላይ በአገሪቷ ውስጥ የተከናወኑ አንዳንድ ሁኔታዎችን የያዘ ነው ይሄ መጽሐፍ እና እነዚህን ነገሮች በየጊዜው እየጻፉ በመዘገብ ይዘው ነው ያገኙት ወይስ በአንድ ጊዜ በተወሰነ ጊዜ አስበው የጻፉት ነው ይህን መጽሐፍ?
እንግዲህ እንደየ ሁኔታው የተለያዩ ናቸው። ለምሳሌ ከመጽሐፍ ውስጥ ከተጠቀሱት ውስጥ እነ ቀለበቴን ስጧት ያሳለፍኩበት ህይወት ስለሆነ ለብዙ ጊዜ የማይረሳኝ ነው። ጽሁፉን አሁን በቅርብ ጊዜ ልጻፈው እንጂ ሁልጊዜ በጭንቅላቴ ውስጥ ያለ ነው። ቀለበቴን ስጧት የሚለው በደርግ ጽህፈት ቤት ውስጥ የምርመራ ሁኔታ በብርሃኑ ከበደ ይባላል የዛን ጊዜ የነበረው ሻምበል የምርመራ ክፍል ኃላፊ ትልቅ የመግረፊያ ማሰቃያ ቶርቸር ማድረጊያ እንትን ነበረው፣ የምርመራ ቦታ ነበረው። እና እዛ ላይ ከተገረፍም በኋላ ከተሰቃየም በኋላ ወደ ከርቸሌ ነበር የተወሰድነው። እና ከርቸሌ ውስጥ የተፈጠረ ነው እና በህይወቴ ልረሳው ስላልቻልኩ አሁን እንደገና ጻፍኩት። ሽጉጤ ደሜም እንግዲህ ውስጡ ካለ ውስጥ ያለው እንግዲህ ሽጉጤም ደሜ ከዛ ከእስር ቤት በኋላ የነበረ ሁኔታ ነው። አንዳንዶቹ በቅርብ ናቸው የጻፍኳቸው። ለምሳሌ የሁለት ትውልድ ወግ እናንተ በተከታታይ ኢንተርቪውም የጠየቃችሁበት ከቀይ ሽብር እስከ ሳህራ የሚለውን እዚህ አውሮፓ ውስጥ በቅርብ ጊዜ ነው የጻፍኩት። እነሱንም በሚመለከት ይህ ሳህራ ጉዞ እንደተጀመረ በዛ መንገድ ተጉዘው የመጡትን ቃለ መጠይቅ በማድረግ እና ከእነሱ ጋር በመጫወት በተለይም የስደተኛ ጉዳይን በሚመለከት ጭውውት በምናደርግበት ጊዜ ከእነሱ ያገኘሁት ነው እና አንዳንዶቹ ፊትም ተጽፈው የተቀመጡ አሉ። አንዳንዶች ታሪኮች እና ከአሁኑ ሁኔታ ጋር ያየሁት ጭውውት አለ። እማሆይ ፋንቱን በሚመለከት ያው ባለፈውም ብዙ ውይይት ተደርጎበታል በዚህ ጽሁፍ ላይ እና እማሆይ ፋንቱንም በሚመለከት አሁን እያስታወስኩ የጻፍኳቸው እና በአጋጣሚ በሌሎች አጋጣሚዎች አንዱን በማስታወስ የጻፍኳቸው አሉ። ከራሴ የሚይዣቸው የቆየኋቸው መረጃዎችን አንዳንዶችን በማየት የጻፍኩት አለ። የተለያየ በተለያየ ወቅት ነው እንግዲህ ከ1970 ጀምሮ እስካሁን ድረስ ባለው ሁኔታ ውስጥ ስለሆነ አንዳንዶቹን በማስታወስ አንዳንዶቹን ደግሞ በወቅቱ በያዝኩት ዲያሪ ውስጥ ከዛም በማገላበጥ የጻፍኩት አለ።
ወደኋላ መለስ ላድርገውትና ምክንያቱም እዚህ ሌሎችም አድማጮች ስለሚያዳምጡን ወደኋላ መለስ ላድርገውትና በዚህ መጽሐፍ ውስጥ በሶሻል እንቅስቃሴ ውስጥ ውጭ ወጥተው ከነበሩት ሁኔታ ውጪ ለምሳሌ ሽጉጤ ደሜ ያለ አሁን የጠቆሷቸው የእማሆይ ፋንቱ የጨርቆሷ ዶክተር አሉ። እንደገና ደግሞ ሌሎች መጻጽፍቶች አሉ እና እርሶ በጣም አተኩረው የጻፉባቸው መጽሐፍቱ እኔንም የነኩኝ ወይም ደግሞ እርሶም በርዕስነት ደረጃ እንዲቀመጥ ያደረጉት ቀለበቴን ስጧት አለና እርሶ በዛ ጊዜ ውስጥ በዛ ዘመን እንደው አጠር ባለመልኩ ምን አይነት ሁኔታ ላይ ነበሩ? እነዚህን ሁኔታዎች በሚደርሱበት ጊዜ ከአሁኑ ጋራ ግንዛቤ እንዲደረግበት ብለው ሲጽፉ በዛ ጊዜ እርሶ ምን አይነት ሁኔታ ላይ ነበሩ? ማን ነበሩ? ይህንን የመሳሰለውን አጠር ባለመልኩ ቢያቀርቡልንስ።
እንግዲህ የቀይ ሽብርን በሚመለከት ያው ከ1969 ዓመተ ምህረት ጀምሮ በሰፊው የተካሄደ ጉዳይ ነው። ቀይ ሽብር በሚመለከትና በኢትዮጵያ ውስጥ የነበር ነው። በዛ ጊዜ የነበረው ወጣት ለሀገሩ በተቆርቋሪነት ይታገል የነበረ ስለነበር በኢህአፓ አካባቢ ዙሪያ የተሰባሰበ ነው። በዛ ጊዜ ወጣቶችን ኢህአወሊ የኢትዮጵያ ወጣቶች አብዮታዊ ወጣቶች ሊግ ስር ተሰባስበን እንታገል ነበር። ለዲሞክራሲ መብቶች፣ ለህዝብ ነጻነት እንታገል ነበር እና በዚህ ምክንያት ብዙ ወጣት ይህንን ድርጅት ለማፍረስ በሚደረገው ጥረት በደርግ እና በየቀበሌው በየቦታው ላይ የሚደረግ ቀይ ሽብር ነበር። ያው ብዙ ሰው ስለ ቀይ ሽብር ብዙ ስለተነገረ ብዙ ሰው ያውቀዋል እና በዚህ ምክንያት ነው እንግዲህ እኔም አንዱ በ1970 መጀመሪያ አካባቢ ነው ያው እኔም ተይዤ ከደርግ ጽህፈት ቤት ውስጥ ነበር የተወሰድኩትና ደርግ ጽህፈት ቤት ውስጥ ነው። በጣም ለሁለት ሳምንታት ያህል ነው። ሁለት ሳምንት ደርግ ጽህፈት ቤት ውስጥ መታሰር ቀላል ሊመስል ይችላል። በአሁኑ ጊዜ ግን በጣም ትልቅ ጊዜ ነው። 5 ቀን 6 ቀን መቆየት እንኳ የሚከብድ ሁኔታ ነው። ምግብ የለም። ውሃ በትንሽ ነገር ነው የሚሰጠው። ምግብም እንደው በጣም ትንሽ ነገር ነው። ያው ከሰው ከምናምን እየተባለ ነው እና በዛ ነው ተሰቃይተን ብዙዎቻችን እግራችን ቆስሎ ሰውነታችን ሁሉ በጣም አደጋ ደርሶብን ሁላችንም ከዛ እስር ቤቱ በመሙላቱ ምክንያት ተወስደን ወደ ከርቸሌ ነው የተወሰድነው። በየፖሊስ ጣቢያው፣ በየቀበሌው፣ በየምኑ ነው የምንከፋፈለው። እኛ እንደ ድንገት ከርቸሌ ደረሰን እና ከርቸሌ ነው የገባ ነው ማለት ነው እና በዛ ውስጥ በከርቸሌ ውስጥ በዛ ጊዜ የነበረ ከርቸሌ ራሱ በተለያየ ይከፋፈላል። ፍርደኛ የሚባል የወንጀል እስረኞች ተፈርዶባቸው የሚታሰሩበት አለ። ፍትሐ ብሔር የሚባል ነበር፣ አለም በቃኝ ትልቁ እስር ቤት ማለት ነው። እና ቀጠሮ የቀጠሮ እስረኞች የሚታሰሩበት ነበር እና እዛው ፍርድ ቤቱ አካባቢ ፍርደኛ እስረኞች አካባቢ አንድ ሐኪም ቤት የምትባል ትንሽ እስር ቤት ነበረች። ያው እንደዚህ የቆሰሉ እዛ ውስጥ ሆነው የታመሙ ሰዎች የሚቆዩበት ቦታ ነው እና ይህ ቀለበቴን ስጧት የሚለው የሆነው እዛ ፍርድ ቤት ሐኪም ቤት የሚባለው ካርቸሌ ውስጥ ነው የተፈጸመው ማለት ነው። ሁላችንም በዚህ በተለያየ መንገድ ነው የሀፓ አባል ሆነው የታሰሩ አሉ፣ የተገረፉ አሉ፣ ሌሎችም አሉ። በዛ ጊዜ የሚታሰሩት የሀፓ አባል ብቻ ሳይሆን እና የሚገረፉት በልዩ ልዩ ምክንያት የሚገረፉም ሰዎች አሉ። ደሃሪም ማለትም ሀብታሞች የሆኑ ሰዎችም ተይዘው የሚገረፉ አሉ። ልዩ ልዩ አይነት ምክንያቶች አሉ። የጆሆቫ ሃይማኖትም የታሰሩ ነበሩ፣ ሌሎችም ነበሩ እና እንደ ድንገት በዛ እስር ቤት ውስጥ ባለንበት ሁኔታ አንድ ከደርግ ጽህፈት ቤት የምትመጣ መኪና ነበረች። ጠዋት እና ማታም ትመጣለች። ጠዋት የሚገረፉ እስረኞች ይዛ ትሄዳለች። ተገርፈው ካለቁ በኋላ ወይ ትመልሳቸዋለች ወይ በማግስቱም ትመልሳለች ወይም ላይመለሱም ይችላሉ እና ማታ ላይ መጣ ደግሞ ወደ ምሽቱ አካባቢ መጣ ደግሞ የሚገደሉትን ይዛ ትሄዳለች። ይህንን ነው እንግዲህ በቀለበቴ ስጧት ላይ ለመጻፍ የሞከርኩት። ቀለበቴ ስጧት ብዙ ሰዎች ብዙ ያነበቡት ሁሉ የሚያሳዝን ታሪክ ነው ይላሉ። ግን ይሄ አንዱ ብቻ ነው፣ እኔ የተረኩት ብቻ ነው እንጂ ብዙ እንደዚህ አይነት ታሪኮች ወጣቶች ባለትዳሮች ከባለቤታቸው እየተለዩ የሞቱበት ሁኔታ በብዛት በዛ ጊዜ ነበር። ባል ከሚስቱ፣ እናት ከልጇ፣ አባት ከልጁ ወይንም ልጅ ከአባቱ የተለየበት ሁኔታ ብዙ ስለነበር ብዙ መጻፍ ይቻላል። ይህ ቀለበቴን ስጧት አንዱ ገጽታ ነው። በዛ ጊዜ የነበረውን ሁኔታ አንድ ሰው ታስሮ ከሚጠብቀው ሁኔታ ውስጥ በትንሽ ቀናት ውስጥ አካለ ጎዶሎ ሆኖ በግርፋት ብዛት አካለ ጎዶሎ ሆኖ ከዛም ውጭ እንዴት ነው ልጄን የማሳድገው ብሎ በሚያስብበት ጊዜ ከዛ ወጥቶ ደግሞ የመሞት ሁኔታ ያጋጥመዋል እና በሚሞትበት ጊዜ ያለው ፍቅሩን ለሚስቱ ያለውን ፍቅር የወደፊት ተስፋውንና እንትኑን ለመግለጽ ያለው የምታዩት ሁኔታ ነው። ቀለበቱን አውጥቶ ይህን ስጡልኝ ለእሷ ብሎ ነው ያለው እና የዛን ጊዜ ሰው ሞተ ብለን ለማርዳት ለቤተሰብ የሚደረገው ያው ሰውየው ማታ ከተወሰደ ልብስ ነው የምንመልሰው። ልብስ መለስን ማለት ሰውየው ሞቷል ማለት ነው። ጠዋት ለሄደው ሰውዬ ልብስ አንመልስም፣ እስከሚመለስ እንጠብቀዋለን። ግን ይህ ማታ ለሄደ ሰው ልብስ እንሰጣለን። ይታወቃል፣ ወዲያው ሊገደል እንደተወሰደ ይገደላል ማለት ነው። ሌሊቱን ያው ተገድሎ ያድራል። የሽብር ጊዜ በጣም ብዙ ሰው ነው የተገደለው፣ ብዙ ወጣት ነው የተገደለው። በዚህ ውስጥ ይህን የሚያጠቃልል ነው እንግዲህ ቀለበቴን ስጧት እና አንድም ለልጁም ለሚስቱም የሚተርፍ ነገር መስጠት ነበረብን፣ መናገር ነበረብን። ግን ጭንቀት ነበረብን። እኛም እንዴት ብለን ነው የምንነግራት ለዚህ ሴትዮ? እንዴት ነው የምናስተላልፈው? እሱን ስናወጣ ስናወርድ ስንብለን ከርመን ያው ቤተሰቦቻችን ሲመጡ በአጠገቧ ሄደው ደግፈው እንዲይዟት አደረግን እና ቀለበቱን ስንሰጣት የተፈጠረው ሁኔታ ያው በመጽሐፉ ላይ አስቀምጨዋለሁ። እንደዚህ አይነት የሚያሳዝኑ ታሪኮች በዛ ጊዜ ብዙ ተፈጽመዋል፣ በጣም ብዙ ተፈጽመዋል። ብዙ ወጣት እህቶቻችን ባሎቻቸውን አጥተዋል። ብዙ ወጣት ወንዶች ሚስቶቻቸውን አጥተዋል እና ይሄ አንዱ ሁኔታ ነው። እኔም ራሴ በዛ በእስር ቤት ውስጥ ተሰቃይቼ ለብዙ ጊዜ እስካሁን ድረስም በዛ ግርፍ ምክንያት በአካሌ ላይ የተወሰነ ችግር አለብኝ እና እግሬ ላይ ብዙ ግርፋት የደረሰብኝ በተለይ በቀኝ እግሬ በኩል ነው እና አሁንም ቢሆን አንዳንድ ጊዜ ያው ብርድ በሚሆን ጊዜ ይሰማኛል እና የብዙ ነው። ብዙ ሰዎች አሉ እንደዚህ የሚሰቃዩ በአሁኑም ጊዜ። በዛ ጊዜ የዛሬ 30 ዓመት የተሰራው በ1970 ዛሬ 34 ዓመት የተገረፈው ነው እና የተሰቃየ ነው። ጉዳቱ እስካሁን ድረስ ያለብን ብዙ ነን ማለት ነው። እንግዲህ ይሄንን ይመስላል የዛን ጊዜ የነበረው ሁኔታ። ምናልባት እንግዲህ ካላሳጠርኩት በስተቀር ሊበዛ ሊሰፋ ይችላል፣ ብዙ ግፍ መነገር ይችላል፣ ብዙ ታሪኮች ሊነገሩ ይችላሉ። ግን በመሰረታዊ ሁኔታው ግን በዛ ጊዜ የነበረው ግፍ እንግዲህ ተጽፎም የሚያልቅ አይደለም። አመሰግናለሁ።
እኛም እናመሰግናለን። ሌላ እንግዲህ ለጠይቆ የምፈልገው እርሶ በዛ በነበሩበት ዘመን ለሀገሪቷ ዲሞክራሲያዊ የሆነ ስርዓትን እንዲመሰረት ሲሉ ያንን ሁሉ ወጣውረድ ከመጻፎ ትንሽ ወጣ ላለማለትም ጭምር ነው ወጣውረድና ያንን ሁሉ መከራ ስቃይ ተቀብለው ወይም እርሶና እርሶ መሰል ወንድሞቾ ጓዶቾ እህቶቾ ወንድሞቾ ማለት ይችላልሁኝና በዛ በትግል ላይ ብዙ መስዋዕትነትን ከፍለዋል። ስለዚህ በጥቂቱ እርሶ ባሉበት አካባቢና በነበሩበት እስር ቤት በአካባቢው በዙሪያው የተጻፉትን ወይም ደግሞ የነበሩትን የግፍ ሂደቶች ነበረ አጠር ባለ መልኩ ለማቅረብና ለሚመጣውም ትውልድ እንዲያነበው እንዲያውቀው ለማድረግ የፈለጉት። እኔ ለምሳሌ እርሶ ጥሩ አርገው ጽፈዋል ብዬ የማስበው የሁለት ትውልዶች ወግ በሚለው ዙሪያ የቀሽብር እስከ ሰሃራ በሚለው በአሁኑ ጊዜ አብዛኛው ወጣት ያለውን ችግር ያለውን ወጣውረድ ያለውን ኢኮኖሚካል ፖለቲካል ችግር በሙሉ ይዞት እየወጣ እንዳለና እንደውም እዛ ጽፎት ላይ ጋሽ እንዴት ነው ለምን እንደርሶስ ቢሆን ያኔ ያልጠፉት የሁሉ መከራ ስቃይ ለመሞት ሲያልበና እርሶ ሁለቱን ሲመዝኑ ሁለቱን መዝነው ሲጽፉ እርሶ እዛ አካባቢ አልነበሩምና በምን መልኩ ነው እየታወተን የወሰዱት ያሁን ወጣት ከነበረው ትግል ላይ እዛ ሆኖ መታገል እንዳልቻለ የጠቀሱ ይመስለኛል በደንብ ገብቶኝ ከሆነ ያነበብኩትና እስቲ ሁለቱን መዝነው የጻፉባቸውን ሁኔታዎች በጥቂቱ ቢያስረዱን።
አዎ እሱ ላይ ነው እንግዲህ በተለይ ከወጣቶቹ ጋር አንዳንድ ነገሮች በመጫወትበት ጊዜ ብዙ ጊዜ አጠገቢ ይመጡና እናወራለን። ምክንያቱም እነሱም የራሳቸው ወይ የማስተርጎም ጉዳይ ወይ የሌሎች ጉዳዮችም ያገናኙናል ከእነሱ ጋር ቁጭ ብለን ይህንን ነገር ነው የምናወራው። እኔም የነሱ ታሪክ ይጥመኛል፣ እኔ እነሱም የኔ ታሪክ ይጥማቸዋል። እንነጋገራለን፣ እንወያያለን። የምንወያየው በአንድ ነጥብ ላይ ነው። እነሱ ምንም ቢሆን ሊረዱኝ አልቻሉም በወቅቱ። እውነት ነው፣ ይሄ በጣም ታላቅ እንትን ነው። ለምን አላሳበራችሁም ነው የሚሉት። ለምን አልጠፋችሁም? እንዴት እዛ አዱ ገነት፣ እነሱ አዱ ገነት የሚሏት ሸገር አዱ ገነት ልዩ ልዩ ስም ለአዲስ አበባ የሰጡታል፣ እንዴት ተይዛችሁ ትገረፋላችሁ? ለምን አታሳብሩም ነበር? ለነሱ ያ ነገር ሊገባቸው አልቻለም እንዴት እንደነበረ። ለነገሩ የነበረው ሁኔታ ቀይ ሽብር ሙሉ ሀገሪቷን ነው ያጠቃለለው። ያንን ማስረዳት ትንሽ ከብዶ ነበር፣ ግን በኋላ የተረዱት ይመስለኛል። በእነሱም ላይ የተፈጸመውን በተለይ በ1997 ምርጫ ጊዜ የነበረውን ሁኔታ ሌሎችን በምንወያይበት ጊዜ ከሌሎች ወጣቶች ጋር በኋላም ስንነጋገር ይረዱት እየተረዱት የመጡኝ ይመስለኛል። አንዳንድ ጊዜ መያዝ እኛ በዛ ዘመን የነበርነው ወጣቶች ታግለን መቀየር ይህም መንግስት መቀየር መንግስትን ቀይረን ህዝባዊ ጊዜ ህዝባዊ መንግስት ለመመስረት ነው የምንታገል የነበረው። ችግራችንን እዛው ነበር ልንፈታ የምንታገለው እንጂ መውጣት እንዳማራጭ አይተነውም አናውቅም። ወይም መውጣት ማለት ወይም ወደ አሲምባ ሄዶ መታገል ወይ ሌላ ነገር ነው እንጂ ከሀገር ውጭ መውጣት የሚለው ነገር እንደ አማራጭ አልነበረንም። ያኔም ምን እንጃ ብዙ ወጥተን እንሂድም ብለው የሚያስቡ አልነበሩም። አንደኛ አታጋይ ድርጅታችን አለ፣ ኢህአፓ፣ በዛ ኢህአውል አለ፣ በዛ ስር ተሰባስበናል፣ ተደራጅተናል፣ እንታገላለን የሚለውን ብቻ ነበር። የአሁኑ ወጣቶች ግን ያንን አይነት ሀሳብ የላቸውም። ችግር ሲመጣባቸው መውጣት፣ ማሳበር፣ መጥፋት የሚል ሀሳብ ነው ያላቸው። በዚህ ላይ አለመግባባት ይፈጠራል ብዙ ጊዜ እነሱን እኛን እንደ ባለ ሀገር ወይንም እንዳልሰለጠነ እንደ ፋራ ምናምን ለማየትም ይሞክራሉ። እነሱ ይሄ ቃል ነው የሚቀቀሙት፣ እኔ ደግሞ ይሄ ይሄ ነው ይሄ ይሄ ነው ይሄ ይሄ ነው ብዬ አስረዳቸዋለሁ። የመስዋዕትነትን ጉዳይ እነሱ እኛ መሄጃ ማጣት ብለን የምንለው እዛው እኮ ነን አዲስ አበባ ውስጥ መሄጃ ማጣት፣ የትም ልንሄድ አንችልም፣ ተይዘን ታሰርን ታፈንን ሲሉ መሄጃ ማጣት ብለው በጣም ነው የሚስቁት። አዲስ አበባ ውስጥ እንዴት መሄጃ ታጣላችሁ? መሄጃ ማጣት ማለት ሰሃራ በረሃ ላይ እንትኑ ይሄ ቢዝነስ የሚሰራ ወይንም ቢዝነስ ማን ነው የሚሉት እነሱ እነሱን የሚያሻግራቸው የነጋዴው ወይንም ይዟቸው የሚሄደው ሰውዬ ጥሏቸው ሲሄድ እና በረሃ ውስጥ መሄጃ ስታጣ በቃ ምንም ነገር ወዲህ ብትሄድ ሞት ነው፣ ወዲህ ብትሄድ ሞት ነው፣ ወዲህ ብትሄድ ሞት ነው፣ ወዲህ ብትሄድ ሞት ነው። የዛ ጊዜ ነው መሄጃ ማጣት ይሉኛል። ሌሎቹ ደግሞ መሄጃ ማጣት የሚሉት ወይንም ሜዲትራኒያን ባህር ላይ መርከቧ ማዕበል ሲነሳባት ያኔ ነው እንጂ መሄጃ ማጣት ያ ነው መሄጃ ማጣት እንጂ እንዴት አዱ ገነት ውስጥ መሄጃ ማጣት ትችላለህ ብለው ይጠይቁኛል። ይህንን እኔ ላስረዳቸው የምፈልገው ደግሞ በየቀበሌው በየሄድንበት ቦታ ላይ ማንም ሰው ነው የሚታሰረው። ዝም ብሎ የዞረ ሰው እንኳ ተይዞ ቀበሌ ይሄዳል። እንዲያውም አደገኛ ነበር። የማያውቁት ቀበሌ አካባቢ መሄድ ለመገደልም ደግሞ በጣም ቀላል ነው። ምክንያቱም ማንም የሚጠይቅ የለም፣ ምንም ነገር የለም፣ መገደል ይቻላል። ምንድነህ ምናምን የሚልም ጊዜ አልነበረም። ከቀይ ሽብር በፊት ነጻ እርምጃ የሚባል አለ። ብዙ ያልተጻፈለትና ያልተነገረለት ነው። ነጻ እርምጃ ማለት እንደ ቀይ ሽብር በእስር ቤት ገብቶ ከእስር ቤት እያወጡ መግደል አይደለም። ነጻ እርምጃ በመኪና እየተ ከሆነ በላንድ ሮቨር መኪና ሆነው እየሄዱ ያፓ የመትፈላቸውን ሰው በአውቶማቲክ መሳሪያ መግደል ማለት ነው። ያ ደግሞ በጣም ከባድ ነበር። ዝም ብሎ ከተማ ውስጥ እንኳ መዞር አደገኛ ነበር። ምክንያቱም በላንድ ሮቨር መኪና ይመጣሉ፣ ያሉ ይሄ ሰው የሀፓ ከመሰላቸው ይገላሉ። እንደዛ አይነት ነገር ብዙ ተካሂዷል፣ በጣም ብዙ ተካሂዷል። ገና ብዙ ያልተጻፈ የነጻ እርምጃ የሚባል ታሪክም አለ፣ ገና ያልተጻፈ ከቀይ ሽብር በፊት ይደረግ የነበረው በኋላ ከነጻ እርምጃ በኋላ ነው ቀይ ሽብር የመጣው። እና ይሄን ነገር ለማስረዳት ይከብዳል። እነሱ በአሁኑ ጊዜ ያሉት ወጣቶችም የሚደርስባቸው ግፍ የደረሰባቸው መከራና ስቃይ ከእኛ የሚያላነሰ እንደሆነ ለመጥቀስ ነው በዚህ መጽሐፍ ላይ ብዙውን በሁለቱን ለማወዳደር የማወዳደርም ጸባይ ሳይሆን የእነሱ መስዋዕትነት ይከፍሉ የሚከፍሉት መስዋዕትነት ለመጥፋት የሚያደርጉትና የሚያዩት ስቃይም ቀላል እንዳልሆነ ሌላው ሰው አሁን ወጣት አይረባ ምናምን የሚለውን ብቻ ስናይ የሚከፍሉት መስዋዕትነት ወይም የሚከፍሉት ለመውጣት እንግዲህ ታግሎ መንግስት ለመቀየርም ባይሆን በግላቸው ለመውጣት እንኳን የሚያደርጉት ጥረት ትንሽ እንዳልሆነ ነው የሚታየው። በተለይ ሰሐራን በረሃን ለማየት በእናንተ ኢንተርቪው ላይ ስሰማ የበለጠ እኔ ራሴ እንደገና እንደ አዲስ ነው የሚያደርገኝ። ብዙ ሰምቻለሁ፣ ብዙ ግፍ አይቻለሁ። አይቻለሁ ሳይሆን ያው ነግረውኛል። ብዙ የተሰራ ብዙ የደረሰባቸው ብዙ ያማከሩኝ ሰዎች አሉ። ከነሱ በላይ ደግሞ የእናንተ ሬዲዮ ጣቢያ ያቀረባቸው ልጆች ደግሞ የበለጠ ያሳዘነኝ የልጅቷ የዛች ወጣቷ ታሪክ በጣም አሳዝኖኛል። ለባሌ እኔ ገንዘብ አልሆነውም እና ራሷ መንገድ ሳይሆን እናንተ ንገሩት ገንዘብ አይደለችም እናንተ የሚለው ለዚች ከዚች ወጣት ሴት ጋር ቆሞ አብሮ ማዘን የእሷንም ታሪክ አብሮ መነገር ያለበት በመሆኑ እኔ የእናንተን ሬዲዮ ጣቢያ በጣም በጣም ከልብ ነው የማመሰግነው። የዚችን የልጅ ሰቆቃ የዚችን ልጅ መከራ የብዙ እህቶቻችንን መከራ ለህዝብ በማድረሳችሁ ብዙ አመሰግናችኋለሁ። በጣም ከልቤ ነው የተደሰትኩት ይህንን ነገር ለዓለም በቂ በማድረሳችሁ ምክንያት። እንደሱ አይነት ብዙ ታሪኮች በየቦታው ተደብቀው የቀሩ አሉ። እነዚህን እያወጣን ለህብረተሰቡ እንዲያዩ በእህቶቻችን በወጣቶቹ ላይ የሚደርሰው ግፍ በአሁኑ ጊዜም ቢሆን ትንሽ እንዳልሆነ እና ብዙ ወጣቶች እየተሰቃዩ እንደሆነ ለሌላው ህብረተሰብ ላልሰማው ህብረተሰብ ማድረስ ያለብን መሆኑን አምናለሁ። ለዚህም ነው የሚጻፍኩት። እናንተ ደግሞ በዚህ ላይ ተጨማሪ አድርጋችሁ በሬዲዮ በማቅረባችሁ በከፍተኛ ደረጃ ምስጋናዬን አቀርባለሁ።
እሺ፣ በድጋሚ እኛም እናመሰግናለን። እንግዲህ እርስዎ ከጻፏቸው ማለት ይሄንን መጽሐፍ ይሄ ታሪካዊ የሆነ መጽሐፍ ነው። እኔ እንግዲህ እንዳነበብኩት ሌላውም አንብቦ ነው እንግዲህ ይሄንን መጽሐፍ ትምህርት ሰጪ ነው። የአሁኑ ትውልድ ሊያውቀው ይገባል። ምክንያቱም በጣም በሰፋ መልኩም የስደትን ጉዞ የእያንዳንዱን ሰው የስደት ጉዞ መጽሐፍ ባይቻልም ግን በዛ ዙሪያ በዛ ሁኔታ ላይ ሁሉንም ይዳብሳል። በቀይ ሽብሩም ጊዜ የሁሉንም ሰው የደረሰበትን አደጋ ባይጽፍም በእርሶ በኩል የደረሰው በነዛ ወገኖች ላይ እርሶ ባሉበት አካባቢ የደረሰው ነገር ትምህርት ይሰጣል እና ይሄንን መጽሐፍ በተለያዩ አካባቢዎች ደርሰው ግንዛቤ እንዲያደርጉበት ወይም እንዲያነቡት በሀገራችን በተለይ በሀገራችን ያሉ ወጣቶች እንዲደርሳቸው የተደረገስ ጥረት አለ ወይ?
እንግዲህ ይህ መጽሐፍ ሀገር ቤት አልታተመም፣ ግን ያው በተወሰኑ ሰዎች የገባ ይገባል። መጽሐፉ ወደፊትም ይተላለፋል። በድረገጽ ብዙዎቹ ተለቀዋል። በተለይ የሁለቱ ልጅ ወግ በከፍተኛ ደረጃ ተለቆ ነበር በጊዜው። በዛ ጊዜ የሁለት ትውልዶች ወግበ በተለቀቀበት ጊዜ ምንም እርምጃ ባለመውሰዳችን በኋላ ቤንጋዚ ላይ በኋላ በሊቢያ ውስጥ በተፈጠረው ሁኔታ ስንት ወጣቶች እንደተሰቃዩ የምናየው ነው። በዛ ጊዜ ሁሉም ሰው አንብቦ ዝም በማለቱና እንደንቅስቃሴዎች ባለመደረጋቸው ኢቭን በድረገጽ ብናሳስብም እንብልም ብዙ እርምጃ ባለመወሰዱ ምክንያት በኋላ የእናንተም ሬዲዮ ጣቢያ ብዙ ያደረጋችሁትን እንግዲህ እኔም ተከታትየዋለሁ። በተለይ በጣሊያን ሀገር ውስጥ የምትገኙ በዛም በጣም ልትመሰገኑ የሚገባ ነው። አገር ቤት ይህን መጽሐፍ ለማሳተም ጥረት አላደረግኩም፣ ግን በተቻለ መጠን በድረገጽ ያው ያነቡ ከተቻለና ከተነበበ በሚል በዛ ጊዜ በተከታታይ አውጥተናል። የሁለት ትውልዶች ወግን እንግዲህ ወደፊት ምናልባት በሀገር ውስጥ ለማሳተም የሚቻልበት መንገድ ሙከራ እየተደረገ ነው ያለው እንጂ በአሁን ጊዜ የለም። ግን እዚህ ላሉት ያው በልዩ ልዩ በአውስትራሊያ፣ በአውሮፓ፣ በሰሜን አሜሪካ እና በአፍሪካ በአንዳንድ ሀገሮች ላይ ይህ መጽሐፍ ተበትኗል። እንግዲህ ወደፊት ደግሞ ያው እንደየ ሁኔታውና እንደ አቅሞ በፈቀደ ይበተናል ብዬ ነው የማስበው።
እሺ፣ ሌላ ልጠይቆ የምፈልገው ባለፈውም ጊዜ በዓለም አቀፍ የኢትዮጵያ ሴቶች ድርጅት ውስጥ ቀርበው በዚሁ በመጽሐፎት ላይ የተለያየ ሁኔታዎችን ሲገልጹ እንደነበር ነው እንግዲህ የማስታውሰው። ና እንደ እርሶ ከጻፏቸው ነገሮች ውስጥ ለምሳሌ ጋሼ ፒፓ ሱልጡኑ ጎረቤት የሚለው ና እሪ በል ስም አውጪ እኔ ካነበብኳቸው ና ካደነቅኳቸው ነገሮች አንዱ ናቸው። ና በዚህ ሁኔታ ላይ እርሶ የሚሉት ነገር አለ ወይ?
ጋሽ ፒፓ ያው እንደምታዩት ነው። ጋሽ ፒፓ ትንሽ ታሪክ ነች። ያው በመሰረተ ትምህርት በሚቀቀሽ ብር በኋላ ነው እሱም በመሰረተ ትምህርት በምናስተምርበት ጊዜ በሰፈራችን የታወቀ ሰው ነበር። እንግዲህ ጋሽ ፒፓ ያው አልተማረም፣ ግን ሁልጊዜ ኒውስ ዊክ ሌሎች ነገር በመጽሐፍ በመኪናው ላይ ያደረግ ነበር ከጀርባ እና ሰው ሁሉ በቃ እንግሊዝኛ የሚያነብ ኢትዮጵያን ሄራልድ ምናምን የተማረ ያደረገ ነበር። ግን በኋላ መሰረተ ትምህርት በተጀመረበት ጊዜ የቤት ሰራተኞች ናቸው ያጋለጡት እና የጋሽ ፒፓ ታሪክ ብዙ ነገር ያስተምራል። አንዳንድ ሰዎች ከሚገባው በላይ ራሳቸውን መደበቅ ይፈልጋሉ በትምህርት በሚመለከት እና እሱም በሚመለከት ነው እና ብዙም ጠለቅ ያለ እንትን የለውም። ጋሽ ፒፓንም ብለው የተነሱም ሰዎች አንዳንድ ቦታ ላይ አጋጥመውኛል። ስለ እኔ ነው የሚሉም ይኖራሉ። ግን ይሄ ማንንም የሚመለከት አይደለም። ሰው ራሱ እኔ ብሎ ካለ አለ ማለት ነው። ግን እኔ እንከሌ ነው ብዬ አይደለም የጻፍኩት ጋሽ ፒፓን። ይህን ጋሽ ፒፓን በምጽፍበት ጊዜ ኖርማል ያለውን ሁኔታ ነው አንዳንድ ጊዜ እና ያው ታሪኩን እንዳያችሁት ውስጡ ያነበባችሁ ሰዎች እንደተረዳችሁት ከግለሰብ ጋር ሳይሆን የሚገናኘው ጋሽ ፒፓ የሚገናኘው ከመሰረተ ትምህርት ማንበብ መጽሐፍ ሳይማር ራሱን ከሚደብቅ ግለሰብ ጋር ብቻ ነው እና ሪበል ስም አውጪ የአሁን ጊዜ ችግር ነው። በእውነቱ ከሆነ የልጆች ስምን መጥራት እየከበደን መጥቷል። በጣም ከባባት ስሞች ከመጽሐፍ ቅዱስ ላይ ይፈለጋሉ። ትርጉማቸው ሳይታወቅ ምን ሳይታወቅ ከመጽሐፍ ቅዱስ ስም መውጣቱን አይደለም የምቃወመው፣ ግን የምንሰጠው ስም ትንሽ በትንሹ እንኳ ትርጉሙን እንወቅ የሚል ነው። ሪበል ስም አውጪ በሚል ያወጣሁት ስም በሚወጣበት ጊዜ አንዳንድ ጊዜ የሚያስፈራራም ስም አለ። ብቻ ልዩ መሆኑና ሌሎች ሰዎች ያልተጠቀሙበት ስም መፈለግን ነው የምናየውና እሱን በሚመለከት ይህ ትዝብቴን ነው ያየሁት። እኔም እንግዲህ በቅርብ ዘመዶቼ ላይ ልጆቻቸው ቀዩ፣ ትንሹ፣ አጭሩ፣ አዲስ የተወለደው ምናምን ነው ስሙ እየጠፋኝ የምለው እና ያንን በማየት ነው። ሌላው እማሆይ ፋንቱ ነው። እማሆይ ፋንቱ ብዙ ሰው ያውቃቸዋል። እኔ ስለ እማሆይ ፋንቱ ያለውን ሁኔታ ልጻፈው እንጂ እማሆይ ፋንቱ በልደታና በጨርቆስ አካባቢ አዲስ አበባ ውስጥ የታወቁ ናቸው። እሳቸው ጋር ሄዶ ያልታከመ ወጣት ይኖራል ብዬ አላስብም። ለማንኛውም ከበድ ላለ በሽታ ነው። ሌሎች አሉ በየሰፈራችን መርፌ የሚወጉ የሚያድኑ ሰዎች አሉ። በልደት አካባቢ እንዴሳ የሚባሉ ሰውዬ ነበሩ፣ ከበደ የሚባል ነበር። እንደዚህ መርፌ የሚወጉን ሰዎች ነበሩ። ከዛ በላይ ግን ከበድ በሚልበት ጊዜ ማሆይ ጽፋንቱ ጋር ነው የምንሄደው። ጨርቆስ ናቸው። ጨርቆስ ቤተክርስቲያን ውስጥ ሬሳ ቤት ውስጥ ነው የሚኖሩት የነበረውና እዛ ሄደን ነው እኔ የወፍ በሽታ ይዞኝ የወፍ በሽታ የሚል ሰውነትን ቢጫ የሚያደርግ ነው እና እሱ ይዞኝ ሄጄ እዛ የታከምኩበት ታሪክ ነው። ግን ይሄ ነገር የመጣው በኋላ ጀርመን ሀገር ውስጥ የሆነች ድንጋይ የሐሞት ከረጢቴ ላይ አንዲት ትንሽ ድንጋይ ገብታ በዛ ምክንያት ሆስፒታል እሷን ለማስወጣት ገብቼ አንድ ሌላ እጁ ቢጫ የሆነ ሰው ፈረንጆቹ የሚያደርጉትን ሁኔታ ስመለከት እሱን አንዴዛ ሲያነሱት አንዴዛ ሲሉት ለእሱ ይህንን ነገር በመንገሬ ሊያምነኝ አልቻለም። ፈረንጁ በፍጹም ሊሆን አይችልም፣ አንድ አሮጊት መቃብር ቤት ውስጥ የሚኖሩ እዚህ አይነት ሰው እንደዚህ ያድናሉ ብትለይ ለምን ሊሴንዙን አይሸጡትም? ለምን እንትኑን አይሸጡትም? መድኃኒቱን ሸጠው እኮ ሚሊዮነር መሆን ይችላሉ። ሌላ ነገር ነው እሱ የሚያስበው። ማሆይ ፋንቱ ግን ሁላችንንም እዛው እስር ቤት ውስጥ እንትን መቃብር ቤት ውስጥ ቁጭ ብለው ሲያክሙን ይኖሩና በጣም እኔ አሁን ሳያቸው ሳስበው ጊዜው ምንም ቢዘግ እማሆይ ፋንቱ ገና ሰው ሳያቸው የሚያድኑ ነው የሚመስለኝ። ከበሽታውም ከመድኃኒቱም ጋር አይመስለኝም። የነበራቸው ኩራት የነበራቸው ሰውነታቸው ላይ ገና የሚመጣው ገና በማየት እሳቸውን የሚፈወሰው ሰው ብዙ ነው ብዬ ነው የማምነው። እንደው ያን ያህል እምነት አለ ይበሳቸው ላይ እና እንትን ነበራቸው ብዙ ሰዎች ጋር። ከዛ በኋላ አሁን በፈረንጅ ሀገር በየሀገሩ የኔም መጽሐፍ ያነበቡ የልደታና የጨርቆስ ልጆች ጋር ስለ ማሆይ ፋንቱ ተነጋግረናል። ሁሉም ይሄንን አመለካከት ነው ያላቸው። ማሆይ ፋንቱ ገና ሰው ሲያያቸው የማዳን ኃይል ያላቸው እናት ናቸው። እንግዲህ ገና ሰው ሲያያቸው ሁሉ ነገር የሚፈወስ አይነት ሆነን ነው የወሰድነው። ብዙ ሰው በዚህ ላይ እምነት አለው፣ እኔም አንዱ ነኝ። የሚያነጋግሩት ምን የሚሉት እኔ ሲጃራን በማጨስ የተናገሩት የነገሩኝ ንግግር ከሰላሳ አመት በኋላ ሌላ ፕሮፌሰር ዶክተር ነው የነገረኝ። ያኔ እያዩኝ አንተ ልጅ የትንቦሆ የሚባል ነገር ለአንተ አይደለም፣ አይነ ውሃህ የትንቦሆ አይደለም አሉኝ። ከዛ በኋላ እኔ በጣም አሞኝ ሲጃራ በማጨስ ምክንያት አስም ምናምን ከፍተኛ የሆነ ደረጃ ላይ ደርሶ ሐኪም ቤት ሲሄድ መጀመሪያ ዶክተሩ የነገረኝ እማሆይ ፋንቱ ገና ከዛሬ በፊት አይኔን አይተው የተናገሩት ነገር ነው ነው ሰውነትህ ላይ ያለው ሁኔታ ለአንተ ለሲጃራ አትችልም፣ አቁም ነው ያለኝ ዶክተሩ። ከዛ በኋላ አቆምኩ። እማሆይ ፋንቱ ሲሉኝ ነበር ማቆም የነበረብኝ። እና አንዳንድ ጊዜ እማሆይ ፋንቱን የልደታ ልጆች የጨርቆስ ልጆች ስለ እሳቸው በምናወራበት ጊዜ ከሚሰጡት መድኃኒት በላይ በእጃቸው ጭንቅላታችንን እንዲያሸታሸት ሲያደርጉን የሆነ ነገር ይሰማናል። በቃ የመፍራትም የማክበርም የጥሩ ነገርና መንፈስ ይሰማናል። ከዛ ስንወጣ ነው ሰውነታችን ሁሉ የሚጠነክረው። እና ስለማሆይ ፋንቱ በጣም ትልቅ ክብር አለኝ ስለ እሳቸው። ምናልባት ወደፊት እግዜር ከፈቀደት በጨርቆስ አካባቢ አንድ ማስታወሻቸው የሚሆን ነገር ቢሰራ እንኳ መልካም ነው ላለው እና ብዙዎቻችን ደግሞ እንስማማበታለን። እዛ ሄደን የታከምን ሁለት ሶስት አራት ሰዎች አግኝቼ አነጋግሬ ያለው ሁላችንም የሰጠነው ቃል ማሆይ ፋንቱ የተለየ ኃይል ያላቸው እናት ነበሩ። መቃብር ቤት ውስጥ ቁጭ ብለው ድሃን የሚረዱ ነው። በሚገኘው ገንዘብ እንኳ እዛው አካባቢ ብዙ ሰው ነበር የሚረዱት የነበረው። እኔም ማስታውሰው እንግዲህ እኔ ከዳንኩ በኋላ አላየኋቸውም ወይም ተመልሼ አልረዳሁም ወይም አቅም ፈቅዶልኝ አንድ ነገር አላደረግኩም። ግን የእሳቸው ውለታ ለብዙዎቻችን በዛ ጊዜ ገንዘብ ላልነበረን ሰዎች ትልቅ እንትን ያደረጉልን ትልቅ እርዳታ ነው ያደረጉልን። ለዛም ታሪክም ይሄም እኔም የጻፍኩት መጽሐፍ በሌሎችም ጋዜጦች ላይ ወጥቷል በተከታታይ የእሳቸው ታሪክ እና ፎቶአቸውን አንስተ አግኝተው ሁሉ ያወጡ ያየሁት አለ። እንግዲህ እውነተኛ ፎቶ ይሁን ምን ይሁን አላውቅም፣ ግን አንድ ሚኒሶታ ውስጥ የሚታተም ጋዜጣ ይዞት ወጥቶ ነበር ከዚህ በፊት። እና ማሆይ ፋንቱ ይሄ ነው እንግዲህ ያሉት የሶስቱ ታሪኮች የጠየቅሽኝ። አመሰግናለሁ። ስለ
እኔም አመሰግናለሁኝ። ምክንያቱም አድማጮቻችን መጽሐፉን በብዛት አግኝታችሁ እስካላነበባችሁት ድረስ በአብዛኛው የተጻፈውን ጽሑፍ ለማወቅ ያስቸግራል። ግን እውነት ለመናገር መጽሐፉን ብታነቡት የበለጠ ባህላዊ፣ ፖለቲካዊ እና ሶሻል የሆኑ ነገሮችን በሙሉ በሀገራችን የተከናወኑትን ውስጡ ያዘለ ነው። ስለዚህ መጽሐፉን ለማግኘት እንዴት እንደምትችሉ ወደ በኋላ ላይ መተን እንደገና እንጠይቃቸዋለን። ከዛ በፊት ግን እስኪ እዚህ እህቴ አለችና ይቅርታ በድጋሚ እንጠይቃለን፣ ምክንያቱም ይመጣሉ ያልናቸው ሰዎች እስካሁን ድረስ ባለመድረሳቸው። ካለችው ከእህታችን ጋራ የእሷ የምትጠይቃቸውን ጥያቄዎች እንደሚመልሱ ተስፋ አደርጋለሁኝ። እስቲ ወደ እሷ ጥያቄ ልግባ።
እንዴት ዋሉ? በቅድሚያ አርቲስት እንኳን አንቱ አይባልም አንተ ነው የሚባለው። እንዴት ነው ይሰማል?
ይሰማል እንዴ? እሺ፣ አቶ ቤልጂጋሊ መስመር ላይ ኖት ብዬ አስባለሁኝ። አሉ ወይስ የሉም? እሺ፣ አቶ ቤልጂጋሊ ምናልባት የመስመር ችግር ገጥሟቸው ሊሆን ይችላል። ስለዚህ አቶ ቤልጂግ የሚሰማቸው ካልሆነ ወደ ሙዚቃ እንግባና እንደገና ተመልሰን እናገኛቸዋለን ብዬ ተስፋ አደርጋለሁኝ። አድማጮቻችን በድጋሚ ይቅርታ እየጠየቅን አቶ ቤልጂጋሊን መስመር ላይ እንደገቡልን በቀጥታ እዚህ ያሉ እንግዶቻችን የሚጠይቁትን ጥያቄ ይዘን እንቀርባለን። እንደገና ወደ መስመሩ እስከሚመጡ ድረስ በዚህ ሙዚቃ አብራችሁን እንድትቆዩ ጋብዛችኋለን። የት እንዳለች ልጅቷ እስር ቤት ተኝታለች። አላነሳውም ፍሬን ወደ አገሬ Ooh. መስመር ላይ ያሉ ይመስለኛል አቶ በልጅጋ ሊሰማውታል
ይሰማኛል አዎ
እሺ እንግዲህ በቴክኒክ ምክንያት በመቋረጡ ይቅርታን ጠይቃለን አድማጮቻችንን አሁን ሁለቱም እንግዶቻችን እዚሁ ይገኛሉ ትንሽ ዘግይቶብን ነበር አሁን አጠገባችን እንደውም መቋረጡ ጥሩ ነው እንላለን ምክንያቱም እሱም ለመدرس በቅቶታል ስለዚህ በቀጥታ ወደ ጥያቄው እገባለሁ
ሰላም እንዴት ዋሉ አቶ በልጅጋሊ?
ሰላም አስተለኝ።
እግዚአብሔር ይመስገን። ደራሲና አርቲስት አንቱ አይባልም?
አዎ።
እና እኔ ግን ባክሮት አንቱ ይውታለሁ።
አንተ ማለት ትችያለሽ ምንም ችግር የለውም።
እሺ እና እኔ ማለት የምፈልገው ጥያቄን ብቻ ሳይሆን በመጀመሪያ በመጽሐፉን እንደዚህ አድርገው በመጽሐፉት እጅግ በጣም ነው የተደሰትኩት በግሌ ሌሎችም አሉ ጓደኞቼ ያነበውት መጽሐፉን አግኝተው በጣም ደስተኛ ነኝ ቀለበቴን ስጧት በሚለው ከኔ ጋር አብራን የመጣችው ልጅቷ ምናልባት በባለፈው ፕሮግራም ተከታትለውት ከሆነ እዚህ ቀርበን ነበርኛና ልጅቷ የኛ ሰሃራ ላይ መኪና በመገለባበጥ ያው ውስጡን ታሪኩን ራስዎትም አውቀውታል አብሮት ባሉት ሰዎች መንገድ ላይ ሳሃራው በረሃው ላይ ነው የተገናኘነው ባንድ መኪና እና ያን ቀለበቴን ስጧት የሚለው የልጅቷ ታሪክ ያ በፖለቲካ ቢሆንም እሷ በስደት ላይ ያሳለፈችው ነገር ነውና ትክክለኛ ነገር ነው ያስቀመጡት በዚህ በጣም አመሰግናለሁ ሁለተኛው ነገር ግን መጽሐፉ መዘጋጀቱ እዚህ ጣሊያን ሀገር ከመጣው አንዲት እህት ተዋውቂ ስለኛ እሷ ሌጋል ነው የመጣችው እና ተዋውቀን ስንነጋገር እንደዚህ እንዴት መጣሽ እንዴት ገባሽ መቼ መጣሽ በሚለው ጥያቄ ስናወራ ስንወያይ ነገሩን በሙሉ ስነግራት እንደሱማ አይደለም እናንተ እኮ በዛ የምትመጡት ሰዎች ምናልባት አንቺን ባለልሽም ግን ሴቶች ስትመጡ በዛ በኩል እናንተነታችሁን ገንዘብ መክፈል ሳይሆን እናንተነታችሁን ወዳችሁ ነው አድርጋችሁ እዚህ ለመدرس ለምትፈልጉ ወይ ደግሞ ወደ ሌላም ለመሻገር ስለምትፈልጉ ነው ብላ ሳስረዳት አልተረዳችኝም እርሶ እንዳሉት በፖለቲካው ቀደም ልጆቹ አልገባቸው ለምን አትወጡም ብለዋሉኝ እንዳሉት ማለት ነው ልጅቷ አልገባትምና የምነግራት ነገር ይሄ ከእውነት ዓለም የወጣ ነው እና ትክክል አይደለም ትላይ ነበር አጋጣሚ ይሄ መጽሐፍ እጄ ላይ ገባና የሆነ በቃ ትልቅ ስጦታ እንደተሰጠኝ ነው የቆጠርኩት አሁንም እንደዛ ነው ማስበው እና ያንን መጽሐፍ አንብባ እንድትመልስልኝ ጋብስኳት ይሄን ቀለበቴን ስጧት የሚለውን እና በጣም ስትነግረኝ እንግዲህ ከይቅርታ ጋር ነው አለች እኔ የምትይኝ ነገር በሙሉ ልቀበለው አልችልም ነበር ለምን እኔ ማስበውና ምለው የነበረው እናንተ ወዳችሁ ፈልጋችሁ እንደምታረጉት ነው እንጂ ተገዳችሁ ሌላም ሌላም ነገር በደል እንደሚደርስባችሁ አንነበረም የማስበው ብላ ይሄንን ነገር እንትን አለችኝ ይሄ መጽሐፍ ለብዙዎቹ ለኛ ጉዳት ለደረሰብን ብቻም ሳይሆን ለሌሎችም ሰዎች እንዲደርስ ምኞቴ ነው በእኔ በግሌ አቅም ይችላልና የሚፈቅድ ከሆነ በጣም ብዙ ህት ወንድሞቻችን ዜጎቻችን የኛ የሌላው ዜጋው ሳይሆን የኛ ዜጋ አንድ ቋንቋ አንድ ነገር አንድ ሐሳብ የምናስብ ሰዎች የሚረዳ የለም ይሄንን ነገር እንዴት ነው የምትወጣው ምን ሆነህ ነው ብሎ የሚጠይቅ የለም ያልሆነ የተሳሳተ ነገር ስለሚያስቡ እና እንት ስለሚሉ ይሄንን መጽሐፍ አስፋፍተው በሰዎች እጅ ላይ ቢደርስ በኔ አሳብ ጠይቃለሁ
አመሰግናለሁ በጣም አመሰግናለሁ ይሄ እንደው ትልቅ የሞራል ድጋፍ ነው ያደረጋችሁልኝ ያላችሁት እኔ በትንሽ የሚቆጠር አይደለም ይሄ በትልቅ እንትን የሚል ነው እንደዚህ በዛ አካባቢ የተፈጠረውን በተለይ በእናንተ ላይ የተፈጠረውን ነገር ለዓለም ማስረዳት የሚቻልበት መንገድ ከተገኘ በማንኛውም ማንም ሰው መተኛት የሌለበት መንገድ ነው እና ችግሩ የሁላችንም ነው እናንተ ብቻ ሳይሆን የሁሉም ሰው ነው እና በልዩ ልዩ አይነት መንገድ የመጣ ነው ሳይሆን የሁላችንም ችግር ነው በእህቶቻችን ላይ የሚደርሰው ግፍ ብዙ ስለሆነ እኔ አሁን እንደገና በዚህ ርዕስ ላይ ብዙ የተረፈውን ሰዓት እንዳልይዘው እየሞከርኩ ብዙ ግፍ ነው የሚሰራው እዛ ብቻ አይደለም ከቤሩት አርገው በሶሪያ አድርገው ወደ ቱርክ አርገው ከቱርክ ወደ እንትን ወደ ግሪክ የሚሄዱትንም ትልቅ ግፍ እዛ ውስጥ የሚሰራ አለ በየቦታው ላይ በውሻ እንዴት እንደሚያስነክሷቸው ምናምን እዛው መጽሐፉ ላይ ተቅሸዋለሁ እሱም ከባድ ነው ሌላው በአሁኑ ጊዜ ደግሞ በዚህ በሜክሲኮ አድርገው ወደ አሜሪካ የሚገቡትም ብዙ ግፍ አለ እዛም ላይ የሚሰራ ያየሁት እና የሰማሁት እሱም ወደፊት እንግዲህ ለጽሁፍ ይበቃ ይሆናል ብዬ አስባለሁ ያው ጊዜውን ሲደርስና በቂ ኢንፎርሜሽን ሲኖረኝ ወደፊት ጽፈዋለሁ ግን ለማንኛውም ያደረጋችሁልኝ ድጋፍ ከልቤ የማመሰግነው ነው ለእኔም ብቻ ሳይሆን ሌሎ ወደፊትም ለሚጽፉት ሰዎች የእናንተ ምስክርነት ትልቅ እርዳታ ይኖረዋል ብዬ አምናለሁ አመሰግናለሁ
እኛም ከልብ እናመሰግናለን ጥያቄ ሳይሆን በአድናቆት መጽሐፎትን በጣም እንደምታደንቀውና ሌሎችም እንዲያነቡት ወይም ደግሞ ቀደም እንደተባለው በአገራችን ውስጥ ሁሉም ሰው እንዲያውቀውና እንዲገነዘበው እንዲረዳው ለማድረግ ነው እንግዲህ የሷን ጥረትና መጽሐፉን በጣም እንደወደደችው ሌላ ምህት እንደዚሁ እዚሁ አከባቢ አንብባው የወደደችው ወደዋለች እስቲ እንግዲህ ወደ አንድ ወንድማችን እንሂድና እሱም በዚህ መጽሐፍ ላይ የተለያዩ ጥያቄዎችን ለመጠየቅ ሳይሆን አስተያየት አለኝ ላል ይህ ወንድም ባለፈው ጊዜ በሁለት ተከታታይ ፕሮግራም ላይ ያቀረብነው ወንድም ነው እንግዲህ እስቲ እሱ ደግሞ ሚሎትን እናዳምጥ
እሺ በመጀመሪያ ሰላም ጤና ይስጥልኝ ብያለሁ ሄሎ
አሎ ይስማኛል
እሺ ያው እኔ ያው መጻፉን አንድ ሳምንት ምናምን ነው ልጆች እጅ ላይ ምናምን ያየሁት ብዙም አላነበብኩትም ግን ቀለበጤን ስጧት የሚለውና የሊቢያውን ታሪክ በጣም የራሴም ታሪክ ስለሆነ እነዚህን ታሪኮች ምናምን ሁለቱንም ራሶች አይቻቸው ነበር በጣም ነው ወደድኩት ያው የሊቢያውም ታሪክ ልጁ በጣም የደረሰበት ነገር በጣም ያሳዝናል የሱ ደግሞ ከኛም ለየት ያለ ሆነ በጣም ያው መንገዱ ምን ያህል አስከፊ እንደሆነ በሚገባ ተገልጿል ብዬ ነው ማስበው እዛ ላይ እና ያው መጻፉን ደግሞ የበለጠ እጄ ላይ አድርጌ ደግሞ የራሴ አድርጌ መጻፉን እንደማነብ በራሴ ተስፋ አደርጋለሁ መጻፉን በጣም ነው ወደድኩት ያው ይሄን እድል ፈልጌ ነው በጣም አመሰግናለሁ
እኔም በጣም አመሰግናለሁ በተለይ ባለፈው ቃለ መጠይቅ ላይ እንግዲህ አንተ ነው ምለው ወጣት መስለኛለ ቃለ መጠይቅ ላይ የሰጠሁን በሞላ አዳምጫለሁ ከልቤ ነው የተሰማኝ በተለይ ያገላለጽ ሁኔታ አንተ ላይ የደረሰብህ አንዳንድ ሁኔታዎችን አይቻቸዋለሁ እንደሱ አይነት አጋጣሚ ብዙ ነው የሰማሁት ታሪክ በተለይ እንደዚህ በየቦታው ላይ የሚገኙ የተሞቱ ሰዎች ሬሳዎች አጥንቶች ምናምን ብዙ ያየ ነው የሰማሁትም አለ በጊዜ ነገሩት እንግዲህ አንድ መደረግ ያለበት የእናንተ ሁሉ የሌሎቹ ተጽፎ መቀመጡ ብቻ ሳይሆን በተለይ በአሁኑ ጊዜ በየእስር ቤቱ የሚሰቃዩትንም እንግዲህ የምንረሳቸው አይደለም የሉም ማለት አይደለም እዛ ብዙ አሉ ቱርክ እስር ቤቶች ውስጥ ብዙ አሉ ሶሪያ እስር ቤቶች ውስጥ አሉ በየቦታው በዚህ በስደት ምክንያት የታሰሩ ህት ወንድሞቻችን ብዙ ናቸው ቡልጋሪያ ውስጥ እንኳን ብዙ አሉ ሶፊያ ውስጥ እንግዲህ እነሱን ሁሉ ተከታትለን አንድ ነገር ማድረግ የሁላችንም ኃላፊነት ነው ወደ ጥሩ ኑሮ የተሻጋገርነው ያለውን ሁኔታ አዲስ ለሚመጡትም ከሀገር ቤት ላሉትም ሁሉ ማስረዳት ያስፈልጋል እንግዲህ በጣም ነው ማመሰግነው በተለይ ሁለታችሁ የሰጣችሁትን ቃለ መጠይቅ አዳምጫለሁ ለኔም ድጋፍ ነው በመጽሐፉ ላይ የሰጣችሁትን ማስተያየት አይቻለሁ በጣም ነው ማመሰግነው
እሺ እንግዲህ እኛም ከልብ ነው የምናመሰግነው ሌላ ግን በእጅ ስልክ እየተደወለልን ነው ምክንያቱም ሁለት መስመር ላይ ማስገባት ገና አሁንም ይቀራናል ትምርቱና ሌላ እየደወሉ መጠየቅ የሚፈልጉና በእጃችን ስልክ ይሞከሩ አሉ እስቲ እንግዲህ የነሱን በቀጥታ ማግኘት እስከምንችል ድረስ እኔ ወደ ጥያቄ ልግባ ለምሳሌ እርሶ ከመጽሐፉን በጠቅላላ በውጭ በኩል የሚታይ ወይም ሉሲን የመሰለ አስከሬን ያለው ስዕል አለ ማለት ያስከሬን ስዕል ይሄንን መጽሐፉ የመጽሐፉ ገጽ አርገው የመረጡበትን ምክንያት ቢገልጹልን
እንግዲህ ይሄንን ስዕል በሚመለከት በእውነቱ ብዙ ሰው ነው የጠየቀው። እኔ ይሄንን ስዕል የመረጥኩበት ምክንያት እንዲህ በሀገራችን ምድር ውስጥ ለነጻነት ሲታገሉ አለፍትህ በየቦታው እዛ ስዕሉ ላይ እንደሚታየው ብዙ ሰዎች በየቦታው ላይ በኢትዮጵያ በምድሯ ውስጥ ብዙ ሰዎች ይገኛሉ። ትክክለኛ የመቃብር ሁኔታም ሳይዘጋጅላቸው ምንም ሳይዘጋጅላቸው እየተገደሉ የተጣሉ በተለይ በቀይ ሽብር ጊዜ የነበረውን ሁኔታ ብንመለከተው በዛ ምድር ውስጥ ብዙ ሰዎች በእንደዚህ አይነት ቦታ ላይ በሚያሳዝን ሁኔታ ላይ የተጣሉ፣ ተገድለው በአንድ ጉድጓድ የተቀበሩ፣ አንዳንዶቹም በየበረሃው አሁንም እንደው ከዛም አልፈን በሰሐራ በረሃ በቤሩት ከቤሩት ወደ ሶሪያ ሲሻገሩ ከሶሪያም ወደ ቱርክም ሲሄዱ በየቦታው እየሞቱ ካለ መቃብር ብቻ ትንሽ አፈር ለበስ እየተደረጉ አንዳንዶቹም ሳይደረጉ አሁን ጥያቄ ሀሳብ የሰጠውም ወጣት ከዚህ በፊት ያቀረበው ያየው አንድ አስከሬን እንዳለ በየቦታው ለእነዚህ ሁሉ ማስታወሻነት እንዲጠቅም ብዬ ነው። ካለ አንዳች ሁኔታ በየቦታው የተጣሉ እና እንደዚሁ የተቀበሩ ወይም የወደቁ ኢትዮጵያውያኖችን ለማስታወስ ነው ያንን ስዕል የወሰድኩት። አንዳንድ ሰዎች ለምን እንደዚህ የሚያስፈራራ ስዕል አደረግ ይላሉ። የሚያስፈራራ ስዕል አይደለም። ስዕል ሰው ስዕልን ነው የሚፈራው። ይሄ ስዕል እንዴት ብሎ ሰውን ሊፈራ ይገባል? የምንረግጠው ምድር እኮ በእንደዚህ አይነት በግፍ በተገደሉ የሞላ ነው። ራሱ የምንረግጠው ምድር በእንደዛ አይነት ግፍ የተሞላ ነው። ስዕልን ለምን እንፈራለን? እንደዛ አይነት ግፍ ዳግም እንዳይፈጸም መታገል ነው የሚያስፈልገው። ስለዚህም ስዕሉ ከመፍራት ያንን አይነት ግፍ ያንን አይነት ሁኔታ እንዳይፈጠር በሀገራችን ውስጥ መታገል ያስፈልጋል ብዬ ስለማምን ነው ይህንን ስዕል ያረኩት። ያዩት ሰዎች ምናልባት የአስፈሪ ታሪክ ወይንም የልዩ ልዩ ነገር ይመስላቸዋል። ይሄ በአሁኑ ጊዜ የሚፈጸሙ ምንድን ነው ሆረር ነው የሚባሉ እነዚህ የሚያስፈራሩ ታሪኮች የሚጻፉበት ሊመስላቸው ይችላል። እሱ አይደለም። እዚህ ውስጥ መጽሐፍ ውስጥ ያለው ሌላ ነገር ነው። ግን ስዕሉን በማየት ራሱን አንዳንድ ሰዎች ስዕሉን ይቃወሙትና ቀለበቴን ስጧት የሚለውን ታሪክ ሲያነቡት ከእሱ ጋር ያያይዙታል። ይህንን የነገሩኝ ብዙ ናቸው። ቀለበቴን ስጧት የሚለውና ስዕሉን አይተው እውነትም ይሄ ታሪክ እውነት ከመጽሐፉ ጋር ይያያዛል፣ ከስዕሉ ጋር ይያያዛል እና አንዳንድ ሰዎች ራሱ ስዕሉ ካሱ ነው ብለው የሚያስቡም አሉ። እና የዚህ ስዕል ዋናው ዓላማ ምንድን ነው? የእኛ የሀገራችን በግፍ ለተገደሉ ሰዎች የሞላ ነው። አፈሩ ውስጡ ሁሉ ብዙ ሰዎች ስላሉበት ለነዛ ሁሉ ማስታወሻና ከአሁን ወዲያ ዳግም እንደዛ አይነት ነገር እንዳይሰራ የትግል ጥሪ የሚያደርግ ነው። በእኔ በኩል በዚህ ምክንያት ነው ይህንን ስዕል የመረጥኩት።
እሺ፣ አመሰግናለሁ። ሌላ አሁን በእጅ ስልካችን ተደውሎ ከነበረው ጥያቄ የተቀበለችልን ጥያቄ በቀጥታ ታቀርባለች። በዚህ አጋጣሚ የዓለም አቀፍ የኢትዮጵያ ሴቶች ድርጅት ባለው ፓልቶክ እያዳመጠን ነውና የምትጠይቁት ጥያቄ ካለ እጃችሁን አውጡና ምናልባት በስፒከሩ በቀጥታ ማስተላለፍ ይቻል ይሆናል። እስከዛ ድረስ የምትጠይቁ ካላችሁ እጃችሁን አውጡና ለማስተላለፍ እንሞክራለን። ኤክስፐሪመንት እያደረግን ነው። አቶ ባሽ ይቅርታ፣ አቶ በልጅጋሊ በጣም ይቅርታ እንጠይቃለን። ምናልባት ማስተላለፍ እንችል አንችል አናውቅም። ጊዜዎትን ግን እንዳናባክን ቦ እንጥራለን እና ወደ ጥያቄው እንግባ።
እሺ፣ አንድ እህታችን የጠየቀችው ጥያቄ በትክክል እንግዲህ ላላደርስ እችላለሁ፣ በስልክን የተሰጠኝና ምናለች የድሮ የበፊት ትውልድ የነበሩት ሰዎች ለሀገራቸው ጥሩ መስዋዕትና ጥሩ ነገር አድርገው ነው ያለፉትና የአሁኑ ትውልድ ደግሞ በሽሽት በስደት ነው ራሱን እያመለጠ ያለው ወይ ደግሞ እየከለለ ያለውና ምን ማድረግ አለብን ሀገራችን ላይ ጥሩ እንድንኖር ተምረን በሀገራችን ጥሩ ደረጃ ለመድረስ ቤተሰብ ለማስተዳደር ራሳችን ተምረን ጥሩ ደረጃ ለመድረስ እና አሁን ያለው ትውልድ ምን ማድረግ አለበት የሚል ጥያቄ ነው። ምናልባት ቆራርጬ ሊሆን ይችላል ጥያቄውን ያደረስኩት።
የአሁኑም ትውልድ መስዋዕትነት አልከፈለም አልታገለም ለማለት ይከብዳል። በ1997 ምርጫ ጊዜ መስዋዕትነት የከፈሉ ብዙ ጀግኖች አሉ። ችግሩ ምንድነው? የጀግኖቻችንን ታሪክኛው ራሳችን አናወራውም፣ አንጽፈውም፣ አንናገረውም። የጀግና ታሪክ ደግሞ ጀግናን ይወልዳል። በአሁኑ ጊዜ እኔ የሚታየኝ ምንድነው በ1997 በምርጫው ላይ የተሰውት ሰዎች ታሪክ እንደው ሲዘከርም እነሱንም ስናስታውስ ምን ስንል አናይም ብዙ ጊዜ በአሁኑ ባለው ሁኔታ። እና አንዳንድ ጊዜ መስዋዕትነት አልከፈሉም ለማለት የአሁኑን ትውልድ ይከብዳል። አዎ እንዳለፈው በአንድ ድርጅት ስር ተሰባስበው ከፍተኛ የሆነ ስራ ላይ ሰሩ ይችላሉ። ግን ይሄ ትውልድ ለሀገሩም ያስባል ይታገላልም። ግን የተጠናከረ ሁኔታ ደግሞ እንዲታገልም ሁኔታዎችን ማዘጋጀት እንትን ማለት አለ። የወያኔ መንግስት በአሁኑ ትውልድ ላይ የሚሰራው ግፍ ትልቅ ነው። በአረብ ሀገሮች ውስጥ የሚያደርገው ወጣቱን በመነገድ በሀገር ውስጥ የሚደረገውን ነገር እያንዳንዱን አውጥተን ብናየው ከባድ ነው። አዎ መሸሽ እንደ ከሀገር መውጣት እንደ እንትን እየታየም ያለበት ሁኔታ አለ። ግን ሁሉም ወጣት እኮ አልወጣም። ብዙ ወጣት እዛው ሀገር ውስጥ እየታገላቸው ነው ያለው፣ ብዙ እየተደረገ ነው ያለው። ግን ያን ሁሉ ደግሞ አጉልተን ታሪካቸውን እያሳየን ታሪካቸውን እያነሳን የጀግኖች ታሪክን እየጻፍን እየተናገርን እና የጀግና ታሪክ ደግሞ ጀግናን እየወለደ እንዲሄድ ማድረግ የሁላችንም ኃላፊነት ነው። ያለፈው ትውልድም ያደረገውን አስተዋጽኦ በመናገር የአሁኑ ትውልድን ጥሪ ማቅረብ የሚያስፈልጋል ብዬ ነው ማምነው። እና የአሁኑም ትውልድ ትንሽ መስዋዕትነት ከፈለ ብዬ ለመናገር ይከብደኛል። ግን ባለው ሁኔታ አዎ አንዳንድ ሰዎች መሸሽ መውጣት ምናምን የሚል ነገር የተፈጠረ ሁኔታ አለ። ይሄ አሁን የተፈጠረው ሁኔታ ነው። ግን ብዙ ሰው ደግሞ እዛው ሀገር ውስጥ እየተጋደለ እየተዋጋም አይነገርለት አይጻፍለት ብዙ ነገር አይባል እንጂ ብዙ የሰራለ በተለይ የወጣቱ በአሁኑም ጊዜ ከፍተኛ የሆነ ተቃውሞ እያሰማ ነው። በከፍተኛ ደረጃ ተቃውሞ እያሰማ ነው። በሩጫ ላይ ታላቁ ሩጫ ላይ የምናየው ነው። ምርጫው ላይ አይተነዋል። በብዙ ጊዜ ወያኔ ደግሞ በከፍተኛ ደረጃ ወጣቱም ጠላቴ ነው ብሎ ስለሚያስብ እንትን ይላቸዋል፣ ይከታተላቸዋል፣ ብዙ ነገር ያደርግባቸዋል እና ይህም ትንሽ ሁኔታዎችም ስለተለዋወጡ ሁኔታው ከባድ ሊሆን ይችላል። ግን በመሰረቱ የአሁኑም ወጣቶች የሚከፍሉትን መስዋዕትነት አሳንሰን ማየት የለብንም። ግን አቅም በፈቀደ እንግዲህ ወደፊት ደግሞ ብዙ ይሰራሉ ብዬ አስባለሁ። እኔ እምነት አለኝ በወጣቶች ላይ ወጣቶች ብዙ ይሰራሉ። ወጣቶች ሀገራቸውን ይወዳሉ እና ለሀገራቸው ብዙ ነገር ይሰራሉ ብዬ ነው የማስበው። ካለው ሁኔታ አንጻር ወደፊት የሚያደርጉት እንትን ደግሞ ሀገሪቷን ይቀይራታል ብዬ አስባለሁ። አመሰግናለሁ።
እሺ፣ ከልብ አመሰግናለሁ። አሁን ወደ ዓለም አቀፍ የኢትዮጵያ ሴቶች ድርጅት ልግባና ጥያቄውን ለመጠየቅ እሞክራለሁ። እንግዲህ ሂሩትዬ የምትሰሚኝ ከሆነ ጥያቄሽን ለማቅረብ ብትዘጋጅ ጥሩ ነው። የሂሩትዬን ጥያቄ እንግዲህ በቀጥታ ለማስተላለፍ እንሞክራለን ከስተሰማችና ከተናገረች።
እኔ አይሰማኝም።
አይ እኔ ትንሽ ስራ ላይ ስለነበርኩኝ ወዲያ ወዲህ እያልኩ ስለነበረ ሰማለሁ ግን ለምን ዝም አለ ብዬ ወደ ማይኩ ስመጣ ድራይቭ ሬድ የለችም። ኦኬ ድራይቭ አሁን መታለች። ሰላም ሰላም፣ ሁላችሁም እንኳን ደህና መጣችሁ። ድራይ ያዥ
ይሰማል ብዬ አስባለሁ ግን አቶ ቤልጅጋሊ ተሰምቶታል?
እኔ ተሰምቶኛል ግን
ጥያቄው አዎ እዛ ጋር ችግር አለም
ይሰማል ብዬ አስባለሁ ግን
እሺ የሚያስተላልፉት የራሴን ድምጽ ነው። ስለዚህ ኦኬ እሺ፣ አሁን እነሱ የሬዲዮኑን ፕሮግራም እያዳመጡ ስለሆነ ነው ደግመን የምንሰማው ያለው ከይቅርታ ጋራ። ሂሩትዬ አሁን ጥያቄሽን አንቺ ማቅረብ የምትችይ ከሆነ ከድራይ ማይክሮፎን ወሰጅና በቀጥታ ያለችን ደቂቃ አንድ ደቂቃ ናት። የምትችይ ከሆነ በቀጥታ ግቢና አሁን ትዝታዬ እንዳደረገችው ጥያቄውን በቀጥታ ማስተላለፍ እችላለሁኝና ማይክሮፎን ይዘሽ መቅረብ ከቻልሽ ጥሩ ነው፣ እሳቸውም ያዳምጡሻል።
አሁን ትዝታዬ እንዳደረገችው ጥያቄውን ከመጣሽ ጥሩ
ነው። አሁን አይሰማኝም ማለት
ነው? እሺ ታንክ ዩ ሂያብ። ማሻ ከታው ይሰማሃል?
ይሰማል
ብዬ ገምታለሁ። ተሰማሽ አንቺ ያብዬ መልከስችኝ? እሺ በጣም ጥሩ። ዛሬ ሬቨሌሽን ነው የሆነብኝ። እኔ በልጅጋሊ ማሻ በቀጣው ሆነ አላቀም ነበር። ስለዚህ ደስታዬ በጣም ጨመረ ማለት ነው። ሁለቱም ወዳቸው ሰዎች አንድ ሆነው በመገኘታቸው። ጥያቄ ምንድነው? ይሄ ሳራን በተመለከተ ቀለበቴ ላይ እንደገለጽከው እንዲሁም ከዚህ በፊት ብዙ ጊዜ ታነሳዋለህ ያለው መከራ፣ የሚደርስባቸው ችግር፣ የሚደርስባቸው ውርደት፣ የሚደርስባቸው ሞትና ሰቆቃ ኮምባይን አድርገህ ስታየው ከሀገራቸው መሰደዳቸው ፖይንት አለውን? እንዲህ ብዬ ስናገር ጭካኔ በተሞላበት መንገድ አድርጋችሁ እንዳታዩት፣ ግን ጀነራሊ ያለውን ችግር እናውቃለን ሀገራችን። ሆኖም ግን ኢዝት ወርዝ ኢት እዚህ ሁሉ እሳት ውስጥ መግባት የተሻለ ነገር ይመጣል በሚልና ለምንድነው ይሄን ጥያቄ የምጠይቀው? እኔ የሚሰማኝ አንድ ነገር አለ። የሚወስዱት